ሰላም ለእናንተ ይሁን። የጋቢና ቪኦኤ የማክሰኞ ምሽት መጋቢት 27 2014 ዓ.ም መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ለምሽቱ ለአዲሱ ትውልድ ድምፅ ለወጣቶች ይሆናሉ ብለን ካስተናዳናቸው ጥንቃዎች መካከል ጥቂቶቹን እናስተዋውቃችሁ። ሙዚቃዊ የተሰኘው ዲጂታል ኮንሰርትን ለማዘጋጀት ያሰበ አውታር ስራ ጀመረ።
የኢትዮጵያ ሙዚቃ በደንብ ማገዝ ከፈለግን ዘመኑ የሚፈልገው ነገር ላይ መከላከል ከፈለግን ዋሳኝ ነገሮች ላይ ስራዎች መስራት አለብን።
የሰማችሁት የፕሮግራሙ ዳይሬክተር ሲሳይ መንግስቴ ነው። ስለ ሙዚቃና ስለ ሙዚቃዊ አውታር ተነጋግረናል። በሌላ ዘገባ ደግሞ ወጣት ስራ ፈጣሪዎችን ማብቃት ስላለመ ኤክሳብ ስለተሰኘ ተቋም ጋር እንግዳ ያደረግናቸው የድርጅቱ መስራች ጋርም እናመሻለን። ሌሎች መሰናዶችና ጥንቅሮችም ይኖሩናል። ሰዓት እንዳፈቀደም ሙዚቃም የምንጋብዛችሁ ይሆናል። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምፅ ምህንድስናው ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ዘገባዎቻችንን ከመጀመራችን በፊት ግን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ይዞ ይጠብቃችኋል።
አመሰግናለሁ ኤደን። የእርዳታ ህል የጫኑ ተሽከርካሪዎች ለመጨረሻ ጊዜ ወደ ትግራይ ክልል ከገቡ ከ109 ቀናት በኋላ 21 ተሽከርካሪዎች ትግራይ ክልል መግባታቸውን የክልሉ ግብርናና ገጠር ልማት ቢሮ ገልጿል። አሁን ያለውን የክልሉን ህዝብ አስቸኳይ የምግብ ፍላጎት ለማሟላት በየቀኑ 300 የእርዳታ ህል የጫኑ ተሽከርካሪዎች ወደ ክልሉ መግባት እንደሚገባቸውም የቢሮ ኃላፊ ዶክተር አትንኩት መዝገቡ ለአሜሪካ ድምፅ ተናግረዋል። በሌላ በኩል የኢትዮጵያ መንግስት ባለስልጣናት በተደጋጋሚ በሰጧቸው መግለጫዎች እርዳታ አቅርቦቱ ወደ ትግራይ ክልል መግባት እንዲችል የህወሓት ታጣቂዎች ከያዟቸው የአጎራባች ክልል አካባቢዎች ለቀው መውጣት እንዳለባቸው ሲገልጹ መቆየታቸው ይታወሳል። በየቀኑ ወደ ትግራይ የሚገቡ የእርዳታ መኪኖች ቁጥር እንዴትና በማን እንደሚወሰን ግን በመንግስትም ሆነ ከለጋሽ ድርጅቶች ወገን የተገለጸ ነገር የለም። የሩዋንዳ ፍርድ ቤት በ8 የሽብርተኝነት ወንጀሎች ተከሰው የ25 ዓመት እስር የተፈረደባቸው ፖል ራሰስ ባጌና የእስር ቅጣት እንዲጨመር የቀረበለትን ጥያቄ ውድቅ አደረገ። ራሰስ ባጌና በተለይ የሚታወቁት ሆቴል ሩዋንዳ በተሰኘውና እሳቸው በሩዋንዳ የዘር ፍጅት ወቅት ሰላማዊ ሰዎችን ለማዳን ያደረጉትን ጥረት በሚተርከው ፊልም ነው። ይሁንና የሀገሪቱ መንግስት ታጣቂ ሸማቂዎችን ይደግፋሉ በሚል ከተባበሩት አረብ ኤምሬትስ ጉዞአቸው ይዞ ፍርድ ቤት ካቆማቸው በኋላ ከ20 ዓመታት የተሻገረውን እስር ፈርዶባቸዋል። እሳቸው የሩዋንዳ ዲሞክራሲያዊ ለውጥ ንቅናቄ መሪ ቢሆኑም ጥቃት እያደረሰ የሚገኘው የታጣቂው ክንፍ የብሔራዊ ነጻነት ግንባር ጋር ግን ንክኪ እንደሌላቸው ለማስረዳት ጥረዋል። በመስከረም የነበረውን ችሎት ታማኝነት ጥያቄ ውስጥ በማስገባት ፍርዱ በተላለፈበት ቀን ሳይገኙም ቀርተዋል። አቃቤ ሕግ የተላለፈባቸው የ25 ዓመት እስር ትንሽ መሆኑን በመጥቀስ ቢሟገትም የሀገሪቱ ፍርድ ቤት ግን እስራቸውን ለማራዘም አልፈቀደም። ቤተሰቦቻቸው የራሰስ ባጊናን የጤና ሁኔታ በመጥቀስ ከእስር ይለቀቁ ዘንድ ጫና ለማሳደር እየጣሩ ነው። 800 ሺህ ገደማ ሰዎች ባለቁበት የጎርጎሳውያኑ 1994 የዘር ፍጅት ወቅት ራሰስ ባጊና 1200 ያክል ሰዎችን በሆቴላቸው ደብቀው አትርፈዋል። ዘገባው የኤፍፒ ነው። ዩናይትድ ስቴትስ የተባበሩት መንግስታት ጠቅላላ ጉባኤ ሩሲያን ከመንግስታቱ ድርጅት የሰብአዊ መብት ምክር ቤት አባልነት እንዲያስወጣት ፍላጎት እንዳላት አስታውቃለች። ለዚህ ያቀረበችው ምክንያት ደግሞ ሩሲያ በዩክሬን ውስጥ ፈጽሟለች ያለችውን የጦር ወንጀል ነው። ሩሲያ በምክር ቤት ውስጥ ያላትን ተሳትፎ እንደ ስላቅ የቆጠሩት አምባሳደር ሊንዳ ቶማስ ግሪንፊልድ ተሳትፎዋ ትክክል አይደለም፣ ምክር ቤቱ ሩሲያን ከአባልነት ለማስወጣት ድምፅ የሚሰጥበት ጊዜ ላይ መድረሱን እናምናለን ብለዋል አምባሳደሯ። አሜሪካ ጥሪዋን ለመደገፍ ቡቻ በሚባል የዩክሬን ከተማ ውስጥ ሩሲያ በርካታ ሲቪሎችን መግደሏን ጠቅሳለች። 193 አባላት ያሉት ጠቅላላ ጉባኤው ሩሲያን ከአባልነት ለማገድ ቢያንስ 2/3 ድምፅ ይፈልጋል። 3 ዓመት ከሚዘልቀው አባልነቷ ሁለተኛው ላይ የምትገኘው ሩሲያ በዩናይትድ ስቴትስ ጥሪ ላይ እስካሁን መልስ አልሰጠችም። በስተመጨረሻም የኮቪድ-19 ስርጭትን ለመግታት የእንቅስቃሴ ገደብ የጣለችው የቻይናዋ ሻንጋይ ከተማ በእግድ ውስጥ ለተጨማሪ ጊዜ እንደምትቆይ ይፋ ተደርጓል። 26 ሚሊዮን ነዋሪዎቿን የምርመራ ውጤት ለማወቅ ጥረት እንደሚደረግም ባለስልጣናት አስታውቀዋል። ከባለፈው ሳምንት በጀመረው የእንቅስቃሴ ገደብ ምክንያት በቻይናዋ የንግድ መናገጃ ዕለታዊ ኑሮ ተናግተዋል። እግዱ በዛሬው ዕለት ይጠናቀቃል ተብሎ የተጠበቀ ቢሆንም የከተማዋ አስተዳደር ግን እግዱ እንደሚቀጥል ዊቻት በተሰኘው አውታር በኩል አስታውቋል።
ሀብታሙ ስዩምን ከዓለም ዙሪያ አሰባስበው ላሰናዳው አጫጭር ዜናዎቹ አመሰግናለሁ። ወደ ምሽቱ ዘገባዎቻችን እንሻገር። ሙዚ ሙዚቃዊ የተሰኘ አዳዲስና አንጋፋ ሙዚቀኞችን ስራ በዲጂታሉ ዓለም ለማስፋፋት ያለመ አውታር ከሰሞኑ ስራ ጀምሯል። ላለፉት 2 አመታት በማህበራዊ መገናኛ ብዙሃን ላይ የቤት ውስጥ ኮንሰርቶችን በማቅረብ እውቅና ያገኘው ይሄው ተቋም በቅርቡ የአዳዲስ ወጣቶችን ስራ ማሳተም እድል ያላገኙና ያልተሰሙ የብሔር ብሔረሰቦችን ሙዚቃዎችን ማሰባሰብና ለአድማጭ ማቅረብ የመሳሰሉ መርሃ ግብሮችን ጀምሯል። ብዙም ያልተሰራበትን ዲጂታል ኮንሰርትም ለማስፋፋትም አቅዷል። ሀብታሙ ስዩም የአውታሩን የጉዞና የመጪው ዘመን ህልምን ለማወቅ ከፕሮግራሙ ዳይሬክተር አቶ ሲሳይ መንግስቴ ጋር ቆይታ አድርጎ ነበር። ቀጥሎ ይቀርባል።
ባለፉት አመታት እኛ ስንሰራበት የነበረ በእንጆስም ሰላም የሚባል ድርጅት አለ። ከዛ ጋር የሚያያዝ ነገር ነው እና ሙዚቃ ላይ የኢትዮጵያ ሙዚቃ ላይ ብዙ ስራዎች ስንሰራ ነበር። የአቅም ግንባታ ስራዎችን መስራት፣ ፕሮሞሽን ላይ እንደዚሁ ዲስትሪቢሽን ላይ ማገዝ የሚሉና አሁን ከቅርብ ጊዜ ወዲህ ግን የኢትዮጵያ ሙዚቃ በደንብ ማገዝ ከፈለግን፣ ዘመኑ የሚፈልገው ነገር ላይ መቀላቀል ከፈለግን፣ ወሳኝ ነገሮች ላይ ስራዎች መስራት አለብን በሚል በተለይ ፕሮዳክሽን ኳሊቲው ላይ በደንብ መስራት፣ ግሎባሊ ደግሞ ለተለያዩ ለሀገር ውስጥም ለውጭም አድማጮች የሚመጥን አይነት ስራ መስራትና ማስተዋወቅ ተደራሽ ማድረግ የሚሉ ነገሮችን ለውጥ ማምጣት እንችላለን ከሚል ነው የመጣ ነው።
የዛሬ 2 ዓመት ገደማ የዩቲዩብ አውታራችሁን በምትጀምሩበት ጊዜ የጀመራችሁት የተለያዩ የቀጥታ ሙዚቃዎችን ወይም በባንድ የታጀቡ ሙዚቃዎችን በማቅረብ ነበረ፣ በተወሰነ በተከለለ ቦታ ማለት ነው። አሁን ደግሞ እሱ የምትታወቁበትን ላይቭ ኤንድ ክሎዝ አፕ ብላችሁ በቅርቡ አስፋፍታችሁ ለመጀመር እንዳቀዳችሁ ታውቋል። እንደዚህ ያለውን የቀጥታ ሙዚቃ ትርኢት ለማቅረብ የመረጣችሁበት ምክንያት ምንድን ነው? በዚህ መርሃ ግብር ውስጥ ማካተት የፈለጋችኋቸው የሙዚቃ ሰዎች እነማን ናቸው? ምን ያክልስ ነው ለማስፋፋት የምትፈልጉት?
መጀመሪያ ከአነሳው ፕሮግራም ስንጀምር እንደምታስታውሰው ኮቪድ ሲመጣ ያው ዓለም አቀፍ ችግሩ ነው የመጣው። በተለይ ደግሞ ጥበብ ላይ ያሉ ሰዎችን በጣም የሚጎዳ ነበር። ምክንያቱም የነሱ ስራዎች የቀርቡበት መድረኮችን፣ ምሽት ቤቶችን፣ ኮንሰርቶችን፣ ፌስቲቫሎችን በሙሉ ችግር የፈጠረ ነገር ነበር እና ኦልሞስት ኢትዮጵያ ላይም ተመሳሳይ ሆኖ ችግሮች ተፈጥረው ነበር። ድሮም ቢሆን ከዘርፉ የሚገኘው ገቢ አነስተኛ ነው። ያ ነገር ሲፈጠር ደግሞ ከፍተኛ ችግር ተፈጥሮ ነበርና እኛ ክልሎችም ላይ እዚህ አዲስ አበባም ላይ በነበረን እንቅስቃሴ ባየነው መሰረት ለምን አሁን ዘመኑ ይፈቅዳል ዲጂታል ፕላትፎርሙ ለምን አንጠቀምም በሚል አዲስ አበባ ላይ ትልቅ ስቱዲዮ አለን። ከሱ ከተለያዩ ክፍለ ሀገር ከተሞች የመጡ አርቲስቶችን ላይቭ እየተቀዱ ፐርፎርም ያደረጉትን ነገር ዲጂታል ማቅረብ ነበር እና እንዳልከው ላይቭ ኤንድ ክሎዝ አፕ ይባላል። አሁንም የቀጠለ ፕሮግራም ነው እሱ። እሱ እንግዲህ ለእኛ ትልቅ ኤክስፔሪንስ ነው። እስካሁን ሰላም ፌስቲቫልስ፣ አዲስ ጃዝ ፌስቲቫል እያልን ፊዚካሊ ኮንሰርትና ፌስቲቫሎች እንሰራለን። ግን ይሄኛው አሁን ዘመኑም እየጠየቀ ያለው ነገር በብዙ መልኩ ደግሞ የተሻለ ቀለል ያለም ነገር ነው እና ብዙ ነገር ያቀላል። ስለ ቴክኖሎጂን ከመጠቀም አንጻር የጀመርነው ነገር ነው። አሁን ሙዚቃዊ ስንል ግን ከፕሮዳክሽን ጀምሮ ነው መስራት የምንፈልገው። እንደምታውቀው ከህግ ጋር የተያያዙ ከመብት ጋር የተያያዙ ከጥቅም ጋር የተያያዙ ብዙ ችግሮች አሉ ኢትዮጵያ ላይ መንግስትም መፍታት ያልቻለው ከቴክኖሎጂ ከኢንፍራስትራክቸር ጋር ተያያዙ ብዙ ችግሮች አሉና ምናልባት እኛ እንደ ሪከርድ ሌብል፣ ፐብሊሽንግ፣ አርቲስት ማናጅመንት እና ይሄ አሁን ያልከው ስትሪሚንጉን ጨምሮ ኢቨንቶች ደግሞ ፊዚካልም የሚደረጉ ኢቨንቶችን በእነዚህ መጀመር እንችላለን ብለን እቅድ አቅደን ብዙ መሬት ላይ የሚወርዱ ስራዎችን እየሰራን ያለ ነው። አሁን ባለው ሁኔታ ወደ 16 አርቲስቶችን አስፈርመን እዚህ አዲስ አበባም ክልልም ላይ በተለይ ብዙዎቹ ወጣቶች ናቸው፣ አዳዲስ ፊቶች ናቸው። ከነሱን ይዘን የማድረግ በእነሱ እንጀምራለን ማለት ነው። ከመቶ በላይ ሙዚቃዎች ኦልሬዲ በተለያዩ ቋንቋዎች ሰርተን ጨርሰናል። እነሱም በቅርቡ አንዱ የመጀመሪያውን ለቀናል። አሁን ባልከው አለሙ የሚባል አርቲስት ፈልግ የሚባል ዘፈን ለቀናል። አይተው ከሆነ በተመሳሳይ ሌሎቹም ይቀጥላሉ ማለት ነው። ስም ያለው እንግዲህ እንደ ፕሮዲውሰር ብዙ ትልልቅ አርቲስቶችን በተለይ ኳሊቲው ላይ መስራት ስላለብን ብለን አሁን የወጣው ለምሳሌ ፕሮዲውሰሩ ግሩም መዝሙር ነው፣ ታውቀው ይሆናል። ኢትዮጵያ ትልቅ ሙዚቀኛ ነው። በተመሳሳይ ሌሎቹ ሙዚቃዎች ላይ በዛ ደረጃ ነው የተሳተፉት። እነ ጆርጋ መስፍን የምታውቃቸው ከሆነ የራሱን አልበምም ሌሎችንም ስራዎች ፕሮዲውስ በማድረግ የተሳተፉበት ነው። ግን እንደ ድምፃዊ በተለይ ቡድንና አዳዲስ ልጆች ናቸው። ከቡድን አንተ ልታውቀው የምትችለው ድሮ ፋሲለደስ እየተባለ ይጠራ የነበረው እንደ አዲስ ተደራጅቶ ጎንደር አካባቢ እነሱ አልበም ነው የተሰራላቸው። የተለያየ ቫራይቲ ያለው ሙዚቃ ነው። ትግራይም ላይ ይሄ ችግር ከመፈጠሩ በፊት እንደዚሁ ሙሉ አልበም ለትግራይ ባህል ቡድን ይባላል ደረጃውን የጠበቀ ስራ እንደዚህ የመሳሰሉ ናቸው። ወደ ደቡብም ኦሮሚያም የተለያዩ ክፍሎች ላይ አሲዳማም እንደዚህ እነሱን የሚያካትቱ ናቸው።
በጣም ሰፋ አድርጋችሁ ነው የጀመራችሁት። የተለያዩ የብሔር ብሔረሰብ ሙዚቀኞችን አካታችሁ የሰራችኋቸውን ስራዎችም ለማየት ሞክሬያለሁ። እንዳጀማመሩ በጣም ሰፊና እጅግ የሚያጓጓ ነው። ነገር ግን እንደነዚህ ያሉ መርሃ ግብሮች አመታትን ስለመሻገራቸው የሚያጠራጥሩ ጉዳዮች አሉ። ዋነኛ ትኩረት ያደረጋችሁት የዲጂታሉ አውታር ላይ መሆኑ ለወደፊቱ ፈተና አይፈጥርባችሁም ወይ? ፊት ለፊት ትርኢቶችን በማየት ባህል ውስጥ ባደገ ተመልካችና አድማጭ ውስጥ ይሄንን አዲስ ባህል ለማስለመድ ምን ያክል ጥረት ታደርጋላችሁ? ዘላቂነት እንዲኖረውስ ምን ያክል ተዘጋጅታችኋል?
ጥሩ ጥያቄ ነው። እኛም እንግዲህ 1-2-3 ዓመት ሆነን ይህን ነገር ስንዘጋጅና ትልቁ ቻለንጅ የነበረው ጥናትም ለማድረግ ሞክረናል። አሁን ኢትዮጵያ ላይ ሙዚቃውን ዘርፍ ብታየው ትንሽ ግራ የገባው ነገር ነው። ዲጂታል ነገሩንም መጠቀም አልቻለም። እነ ሲዲ እነ ካሴትም ኦልሞስት እየጠፉ ነው እና ስታክ ያደረገበት ነገር ነው ያለው። በተለይ አርቲስቶችን ደግሞ ቀረብ ብለ ስታያቸው በጣም ነው የሚቸግራቸው። በራሳቸው ወጪ በራሳቸው ልፋት ለአመታት ሰርተው ግን በገንዘብም እንዳልከው ለህዝብ ተደራሽ ከመሆንም አንጻር ከፍተኛ ችግር አለና፣ ግን ዘመኑ ደግሞ የማንክደው ነገር ዲጂታል ነው። ወደፊት የእኛ ካምፓኒ ስቶክሆልም ሄድ ኦፊስ አለን እና ምናልባት ስዊዲሽ ቤዝድ የሆኑ ግን ኢንተርናሽናል ተደራሽነት ያላቸው ታቀው ይሆናል። ኦርችድ የሚባል ለምሳሌ ትልቅ ዲስትሪቢሽን ካምፓኒ አለ። ከነሱ ጋር አግመንት ወስደናል። ስራዎቹ በቀጥታ በዛም ለዓለም ተደራሽ ይሆናሉ። አገር ውስጥ ላለው ነገር ግን አሁን ባለው ሁኔታ ነው የምንቀጥለው። በዩቲዩብም በሚዲያዎቹም ያው በነፃ ነው የምትለቀው። አንዳንድ አስፈላጊ ከሆነ ብቻ በሲዲዎችም የማሳተም እንትን ይኖረናል። ግን እሱ ብዙም የሚያስኬደን አይደለም እና ለማስለመድ ያለው መንገድ አሁን አንደኛ ቀስቀሳዎችና ማስታወቂያዎችን ማድረግ ነው። ሁለተኛ ግን ያለን ልምድም ተጠቅመን ደግሞ ፊዚካሊ ኮንሰርቶችንና መድረክ እንዲያገኙ ማመቻቸት ነው። በዛ ውጭ ወደ ዲጂታል እንግዲህ አሁን በተለይ ያለው ጀኔሬሽን ሲጀመር የሚጠቀመውም ቀድሞም ስለሄደ ዲጂታል ነገሩ ላይ ነው እና የለመደው ነገር ነው። ግን እንዴት ጠቃሚ በሆነ መልኩ እንጠቀመው ነው ማለት። በነፃ መሆን የለበትም በሆነ መልኩ ለአርቲስቱም፣ ለፕሮዲሰሮችም፣ ለእኛ አይነት ክር ሌብሎችም ደግሞ ተመልሶ ጥቅም ከሌለው ነገሩ አይቀጥልም። እንዳልከው ሰስተነብል አይሆንም። የሆነ ጊዜ ላይ ይደክመሃል እና በተቻለ መጠን ስፖንሰር የማፈላለግ ገቢ ለማግኘት የመሞከር ነገር ነው። የራሱ አፕሊኬሽንም ዲቨሎፕ እያደረግን ነው። እንግዲህ ብዙ ልፋት ይጠይቃል። በአንድ ጊዜ ሪዋርዲንግ የሆነ መፍትሄም አለው ብለን አናስብም። ያው መሞከር ነው ማለት ነው። ፈልጌ ሳራሽ ፈልጌ ሳራሽ
ወጣቶች ላይ በማተኮር ረገድ የእናንተ ተቋም ምን አይነት ስራዎችን እየሰራ ነው? ምን አይነት እቅዶች ሳሏችሁ ወጣት የኪነ ጥበብ ሰዎችን፣ ሙዚቀኞችን ወደ መድረክ ለማምጣት እድሉን ለመስጠት?
አዎ እሱ ነው ዋናው አላማችን። አዳዲስ ፊቶችን ማምጣት ሲብቶችን ማምጣት ሲባል ስታየው እድሉም የሌላቸው እነሱ ናቸው። በአቅምም በኔትወርክም ትልቆቹ ኦልሬዲ ትልቅ ናቸው። የተለያዩ አማራጮች አሏቸው፣ አቅምም ገንብተዋል እና እነሱ ጋር አንሰራም ማለት ሳይሆን የመጀመሪያ ምርጫችን ግን ወጣቶቹና የተለያዩ አይነት ደግሞ ዳይቨርሲቲዎችን አድረስ ማድረግ ነው። ከተለያየ የኢትዮጵያ እንግል የተለያየ አይነት ውበት ያለው ሙዚቃ ነው ያለው እና ከሁሉም አቅጣጫ ያሉ ታለንቶችን ለማሳተፍ ነው ትልቁ ስራችን። ስናደሱ ስናደርግ በተፈጥሮ ካገኙት ውጭ አቅማቸውን ማጠናከር ላይ ነው መጀመሪያ የምንሰራው። በስልጠናም በወርክሾፕም በልምድ ልውውጥም መጀመሪያ ጥሩ ብቃት ላይ እስኪደርሱ ድረስ ኢንቨስት ይደረግባቸዋል። ሁለተኛው ስቴጅ ፕሮዳክሽን ላይ የራሳቸውን ፕሮዳክሽን ከሌሎች እንግዲህ ዜማና ግጥም ደራሲ፣ ሙዚቀኞች፣ የተለያዩ እንግዲህ ሰዎች ስለሚሳተፉበት ከእነሱ ጋር አገናኝተው ደግሞ ፕሮዳክሽን እንዲሰሩ የማድረግ ስራ ነው። መጨረሻው ተደራሽነቱ ማረጋገጥ ነው እና እንዳልከው ወጣቶች ናቸው ታለንቱም ብዛቱም ያላቸው። የእኛም ፎከስ እነሱ ላይ ነው ማለት ነው። የስራ እድል ይፈጥራል። በረጅም ጊዜ የገንዘብም ሪዋርድ ይኖረዋል ሀገርም ጭምርና እውነት ነው የተባለው ነገር የእኛም ምርጫ እነሱ ናቸው።
እዚህ በጣም አመሰግናለሁ አቶ ሲሳይ መንግስቴ፣ ሙዚቃዊ ስለተሰኘው የኢትዮጵያን የሙዚቃ ስርጭትና አሰራር ሁኔታ ለመለወጥ ስለወጠነው አዲስ አውታር፣ አዲስ ተቋም ስለነገሩን በእጅጉ እናመሰግናለን። መልካም ምሽት ይሁንልዎት።
እኛም እናመሰግናለን።
ቆይ ቆይታችሁን እንደወደዳችሁት ተስፋ እናደርጋለን። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የሬዲዮ በቴሌቪዥን መሰናዶቻችንን በፌስቡክ ገጻችን ቪኦኤ አማሪክ ላይ እንዲሁም ደግሞ amharic.voanews.com ላይ ልትከታተሏቸው ትችላላችሁ። በሳተላይት ኢትዮሳት ላይ እንገኛለን። ወደ ተከታዩ ዘገባ ደግሞ እንሻገር። ኤክሳብ አዲስ በሴንተር ፎር አፍሪካን ሊደርሺፕ አማካኝነት የተመሰረተ ስራ ፈጣሪነትን ከአመራር ክህሎት ጋር ለማጣመር የሚሰራ ተቋም ነው። ኤክሳብ ወጣት ማህበራዊ ስራ ፈጣሪዎች እውቀታቸውና የንግድ ቅዳቸውን መሬት ላይ አውርደው ተግባራዊ በማድረግ የሚያደርጉበትን የስልጠናና የምክር አገልግሎት እንዲሁም ደግሞ የስራ መነሻ ገንዘብን በመስጠት የተለያዩ ስራዎችን እየሰራ ይገኛል። ከቅርብ ጊዜ ወዲህ ደግሞ ኢትዮጵያ ውስጥ የራሳቸውን ስራ ፈጥረው የተሳካላቸውን ሰዎች በመጋበዝ እነዚህ ሰዎች ከወጣቶችና ከማህበረሰቡ ጋር የሚገናኙበትንም መድረክ ፈጥሯል። የተቋሙ መስራች ከነበሩት ከአቶ ቴድሮስ ታደሰ ጋር ከዚህ ቀደም ያደረኩት ቃለ መጠይቅ እንደሚከተለው ይቀርባል።
ኤክሳብ አዲስን ስንከፍት የተነሳንበት ሀሳብ እጅግ ብዙ ማህበራዊ ችግሮች አሉ በሀገራችን ውስጥ። እነዚህን ሁሉ ችግሮች እኛ መፍታት አንችልም። ነገር ግን እነዚህን ችግሮች መፍታት የሚችሉ ሰዎች፣ መሪዎች መፍጠር ማስነሳት ብንችል እነሱ ያንን ችግር እየፈቱ የራሳቸውንም የሀገራቸውን ኑሮ መቀየር የሚችሉ አንተርፕረኖርስ ብንፈጥር የተሻለ ውጤታማ እንሆናለን ብለን አሰብን እና የኛ ፎርሙላ ሊደርሺፕ ሲደመር አንተርፕረነርሺፕ ነው ማህበራዊ ለውጥን በአንድ ሀገር ውስጥ ማምጣት የሚችለው ብለን እናምን ስለነበር ያንን ማዕከል በ2013 ዓ.ም ኤክሳብ አዲስን መሰረትን። ኤክሳብ አዲስን ስንመሰረት የጀመር ነው የዲጂታል ሐሳብ ያላቸው ወጣቶች እነሱን በመሰብሰብ የራሳቸውን ሞባይል አፕሊኬሽን እንዲጽፉ የራሳቸውን ሶፍትዌር እየጻፉ መፍትሄዎችን በማምጣት የጀመርነው። ከዛም የተለያዩ ሞባይል አፕሊኬሽን መጻፍ ቻሉ፣ ገንዘብ ማግኘት ቻሉ፣ የራሳቸውን ኑሮ ቀየሩ፣ ማህበራዊ ችግሮች መፍታት ቻሉ። አላም ለሌሎች አንተርፕረነርስ ክፍት ብናደርገው ምን ያህል ተጽዕኖ ወይም ምን ያህል ለውጥ ማምጣት እንችላለን ብለን አሰብና ከ2016 ዓ.ም ጀምሮ በፈረንጅ አቆጣጠር በራችንን ለማህበራዊ ስራ ፈጣሪዎች በሙሉ ክፍት አደረግነው። እኛም በደስታ ማህበራዊ ስራ ፈጣሪነታችንን ተቀበልነው።
ብዙ ተስፋ የሚጣልባቸው ወጣቶች እንዳሉ እንሰማለንም እናያለንም። ግን እነዚህ ወጣቶች ለምሳሌ ወደ ኤክሳብ ሲመጡ በምን አይነት መልኩ ነው የሚመጡት? እንዴት ነው ተወዳድረው ተገምግመው በእናንተ እንዲሰለጥኑ የሚመረጡት? ነው
ሁለት አይነት ፕሮግራሞች አሉ። የመጀመሪያው ፕሮግራም ራሳችን ፈልገን መርጠን በአመት የተወሰነ የምንወስዳቸው አንተርፕረነርስ አሉ። እነሱም በተለያየ ፕሮግራም ላይ ቀርበው እኛ ጋር ከምናያቸው ውስጥ የምንወስዳቸው ናቸው። ችግር ይፈታል። ይህንን ሰው ብንወስደው ወይም ይችን ሴት ብንወስዳት ይህን ማህበራዊ ችግር ይፈታል፣ ራሷንም ራሱንም መቀየር ይችላል ብለን የምናስብበት በጣም ጥቂት የምንወስድበት ነው። ሁለተኛው ፕሮግራማችን ደግሞ ከተለያዩ ፓርትነሮች ጋር ለምሳሌ በፊት ስራ እድል ፈጠራ ኮሚሽን ጋር፣ ሚኒስትሪ ኦፍ ኢኖቬሽን እና ቴክኖሎጂ ጋር፣ ከዩኤንዲፒ ከመሳሰሉት ጋር በጋራ የምናወጣቸው ፕሮግራሞች አሉ። እንደነዚህ አይነት ፕሮግራሞች በምናወጣበት ጊዜ ምንድን ነው የሚሆነው? ይህንን ያህል አንተርፕረኖር ኢንኩቤት እናድርግ፣ ይህንን ችግር በዚህ መንገድ እንፍታ እንባባልና እነሱ መነሻ ካፒታል፣ ስራ መፍጠሪያ ካፒታል የሚሆን ያዘጋጁልናል። ሶ እኛ ደግሞ አንተርፕረነሮችን እንወስዳለን። ግን ዋናው በሁለቱም ፎርማት በግላቸውም ቢምጡ ከፓርትነሮች ጋር ባለን ፕሮግራም ላይ ቢመጡ ሁልጊዜ መጀመሪያው መለኪያችን ይሄ ሀሳብ መሬት ላይ ያለ ችግር ይፈታል ወይ ነው። መሬት ላይ ያለ ችግር የማይፈታ ከሆነ እኛ ጋር ቦታ አይኖረውም። በመሞከር ማጥፋት የምንችለው ሪሶርስ ስለሌለን የመጀመሪያ ትኩረታችን መሬት ላይ ያለ ችግር መፍታቱ ነው። ሁለተኛው ደግሞ ስኬለብል ነው ወይ፣ ማደግ መስፋት ይችላል ወይ፣ መብዛት ይችላል ወይ፣ ይሄ ሀሳብ በምን ያህል ፐርሰንት ስኬል ማድረግ ይችላል፣ ምን ያህል ፍጥነት፣ በምን ያህል አነስ ባለ ሪሶርስ መብዛት መስፋት፣ ለብዙዎች የስራ እድል መፍጠር እንዲሁም ደግሞ ትልቅ የመሆን እድሉ ምን ያህል ነው የሚለውን እንመለከታለን። ሶስተኛው ደግሞ አፎርደብል ነው ወይ፣ ሰዎች አፎርድ ያደርጉታል ወይ። ከዛ ኢኖቬቲቭ ነው ወይ ነው አራተኛው፣ ምን ያህል ኢኖቬሽንን ይወስዳል። ሙሉ በሙሉ መኮረጃ አንፈልግም። አዲስ ደግሞ ለመፍጠር ብዙም ሰው ሲፍጨራጨር ማየት አንፈልግም። አሁን ዓለም ያለችበት ጊዜ የኢኖቬሽን ነው። ጊዜ ነው። ብዙ ነገር ተፈጥሯል። እነዚህን ገጣጥሞ ለምንፈልገው ፐርፐስ ለምንፈልገው ማህበራዊ ችግር እንዲፈታ አድርጎ ምን ያህል ኢኖቬሽንን ተጠቅሟል ነው። በመጨረሻ ደግሞ ይሄ አንተርፕረነር ፐርሰናሊቲ የምንለው ማለት ነው። ይሄ ሰው ወይም ይሄ ግሩፕ ያነሳውን ሀሳብ የመሸከም አቅማቸው ምን ያህል ነው? መጨረሻ ላይ የመጨረሻ መልቲፕላየሩ ሰውየው ነው ወይም ሴትዮዋ ናት። ዳኞች ናቸው ተሰብስበን የምንወስነው።
ወጣቶቹ ሲመጡ ስራቸውን እንዳያስቀጥሉ ምንድን ነው እሱ የሚከብዳቸው? ከእናንተ ብዙ ጊዜ የሚሹት ነገር ምንድን ነው?
በርካታ ተግዳሮት አሉባቸው። የመጀመሪያው ብዙ ጊዜ እነሱም የሚያነሱት የካፒታል የፋይናንስ እጥረት ነው ሌላው ደግሞ የሜንቶርሺፕ እነሱን የሚያግዝ በቂ አብሯቸው ቁጭ ብሎ የሚሰራ ሰው አለመኖሩ ነው። ሌላ እፈልገዋለሁ በሚሉት ልሰማራበት በሚሉት ሙያ ላይ ወይም የቢዝነስ አይነት ላይ ወጣቶች ተጨባጭ እውቀት አይኖራቸውም። ይሄ የብዙ ሰዎች ችግር ነው እና እንዴት አድርገው ጥናት ማጥናት እንዳለባቸው፣ እንዴት ብለው ገበያው መሞከር እንዳለባቸው እናሳያቸዋለን። በየጊዜው የቤት ስራ እየሰጠን ገበያ ነው ወደሚሉት ቦታ እየላክን ሪሰርች እንዲሰሩ እናረጋቸዋለን። እንዲሁም ደግሞ ኤክስሀብን ለየት የሚያደርግ ባለፈው አመት አይተሽ ወይም ሰምተሽ እንደሆነ አላውቅም እንጂ 137 ቢዝነስ ሜንቶሮች እና ኮቾችን ከማስተር ካርድ ፋውንዴሽን ጋር በመተባበር አሰልጥነን ለስታርታፕ እና ለኤስኤምኢ እንዲሆኑ አድርገን አስመርቀናቸዋል። ከነዚህ ሜንቶሮች ላይ ደግሞ እያነሳን እንመድብላቸዋለን። ሜንቶር እንዲደረጉ፣ ኮች እንዲደረጉ እናደርጋለን። ያ ሜንቶርሺፕ ደግሞ ምን ያደርጋል? ስህተት በጣም እንደግፋለን። ስማችንንም ኤክስሀብ ያልነው መሳሳትን ለማደፋፈር ነው። ያልተሳሳተ ሰው ልኩ ቦታው ጋር የመድረስ እድሉ ጠባብ ስለሆነ የማይሳሳተው የማይሰራ ብቻ ነው። ነገር ግን ሜንቶሮች በኖሯቸው ጊዜ የስህተት መጠኑ ይቀንሳል። የሚጠፋ ገንዘብ፣ የሚጠፋ ጊዜ፣ የሚጎዳ ሪሌሽንሽፕ ይቀንሳል። ሜንቶርሺፕ በአማርኛ እንግዲህ አብቂ አጎልማሽ ማለት ይመስለናል። የነዚህ አብቂዎች የአጎልማሾች እጥረት ነው የሚገጥማቸው። ማርኬታቸው በእነሱ ላይ አያምንም። አለመታደል ሆኖ ለምሳሌ ለሆቴሎች፣ ለሬስቶራንቶች መሆን የሚችሉ ጥሩ ጥሩ ሶፍትዌር መጻፍ የሚችሉ ልጆች አሉ። ግን ልጆቹ ትንንሽ ናቸው። ከዚህ በፊት ምንም ላይሰሩ ይችላሉ። እኛ ግን ምን እናደርጋቸው እንችላለን? ያን ለየብቻ ሚቲንግም እየጠራን ከገበያቸው ጋር እንዲገናኙ እናደርጋለን እና ኢንዶርስ የማድረግ አገልግሎት ማለት ነው። የእኛ ኔትወርክ ውስጥ ገብተው እነዚህም ትልልቅ ባለ ሀብቶች ወይም ቢዝነሶች ልታምኗቸው ትችላላችሁ። የእናንተ ቢዝነሶች ውጤታማ ነው የሚባሉት እናንተን ብቻ ሲያበለጽጉ አይደለም፣ ለሚነሳው ሰው በር ሲከፍቱ ጭምር ነው እና እድል ስጧቸው ብለን ደግሞ ኢንዶርስ የማድረግን ስራ እንሰራለን።
በቀጣይ ምን ለማድረግ ያስባል?
ከተነሳንበት በመቀጠል በየአመቱ የምናወጣቸውን ቁጥር ማስፋት ነው የምናስበው። የሜንቶርሺፕ ፕሮግራማችንን ወደ 10,000 በሶስት አመት ውስጥ 10,000 ያህል ሜንቶሮች ወደ ገበያ መክተት እንፈልጋለን። ይህንኑ ማስፋት እንፈልጋለን። የተለያዩ ከተሞች ጋር መግባት እንፈልጋለን።
ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ዝግጅቶቻችንን በምን እንደምታገኟቸው እናስተዋውቃችሁ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት፣ ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ቆይታችሁን ከኛ ጋር ለማድረግ ስለወደዳችሁ እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። የአሜሪካ ድምፅ ዘጋቢያችን ቲና ትሪኒ በኮቪድ-19 ወቅት ተዘጋጅቶ የቀረበና የአይን ሕክምናንና ከፍተኛ ወጪን ለመቀነስ የሚረዳ መተግበሪያና መሳሪያ ቃኝታ ያደረሰችንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርብልናለች።
በኮቪድ-19 ወረርሽኝ ምክንያት በዓለም ዙሪያ የሚገኙ የተለያዩ ሰዎች በአካል ዶክተሮቻቸውን መጎብኘት ተቸግረዋል። አንድ አይኪው የተሰኘ ድርጅት ግን ህመምተኞች ራሳቸው በቤታቸው ሆነው የአይን ሐኪም መሆን የሚችሉበትን መንገድ መፍጠሩን የድርጅቱ ምክትል ፕሬዝዳንት ፎቢዩ ይናገራሉ።
ያተኮርነው በእጅ ስልክ አማካኝነት የአይን ምርመራ የሚያደርግ ተመጣጣኝ ዋጋ ያለው በቀላሉ የሚገኝና በትክክል ውጤትን የሚነግር መሳሪያ መስራት ላይ ነው።
አይኪዩ የተሰኘው የአይን መመርመሪያ ከእጅ ስልክ ጋር በመጣመር ከቅርብ ወይም ከሩቅ የማየት ችግር ያለባቸውን ወይም የአስትግማቲዝም ተጠቂ የሆኑትን መመርመር ያስችላል።
ቪዥን ቼክ 2 ተሻሽሎ የተሰራ የአይን መመርመሪያ ሲሆን አይናችን ያለበትን ችግር ለክቶ በውጤቱ መሰረት መነጽር ለማዘዝ ይረዳል።
በተከታታይ በሚደረገው ምርመራ ተጠቃሚዎች በሁለት የተለያየ ማዕዘን ላይ ያሉ ሁለት መስመሮች ይታያቸዋል። ከዛም ቪዥን ቼክ 2 የተሰኘውን መሳሪያ በመጠቀም መስመሮቹ እስኪገጥሙ ድረስ ማስተካከል ይቻላል።
ቴክኖሎጂው የተሰራው IQ በባለቤትነት በያዘ MIT ቴክኖሎጂ ላይ ተመስርቶ ነው። መመርመሪያ መሳሪያው የተወሰኑ የጨረር መብራቶችን ወደ አይን ውስጥ እንዲንጸባረቁ በማድረግ በትክክል ለማየት ምን ያህል የብርሃን ኃይል እንደሚያስፈልግ ያሰላል።
ፎቢዩ እንደሚሉት ቪዥን ቴክ 2 በአጠቃላይ የዶክተርን ቦታ የሚተካ አይደለም።
ሆኖም ምናልባት የተሻለ ለማየት እንዲረዳን የመነጽራችንን ቁጥር መጠን ማሻሻል ከፈለግን ደግሞ ይህ መሳሪያ ያንን ፍላጎት በትክክል ያሟላል።
ኮቪድ-19 ወረርሽኝ በጉዞ ላይ ያስከተለውን ማዕቀብ ተከትሎ የድርጅቱ ሽያጭ ምርት ጨምሯል።
ሰዎች በቤታቸው ሆነው የተለያዩ ምቾታቸው እንደተጠበቀ ሊያደርጓቸው የሚችሏቸውን አማራጮችን ወይም መላዎችን ለመፈለግ ፈቃደኞች ናቸው።
ይህ እንደሚሉት ይህ በተለይ ታዳጊ በሆኑ አገራት ብዙ ጠቀሜታ ይኖረዋል።
ባህላዊውን የአይን ምርመራ ለማድረግ የማይችሉ ሰዎች በቂ እውቀት ዶክተር ከሌለና መሄድ ወዳለባቸው ቦታ መሄድ ካልቻሉ እኛ እንደሰራነው አይነት በአነስተኛ ዋጋ የሚገኝ መላ የሰዎችን ሕይወት ሙሉ ለሙሉ ሊቀይር ይችላል።
ወረርሽኙ እያበቃ ቢሄድ እንኳን ይህ በቤት ውስጥ የሚደረገው የአይን ምርመራ በቀላሉ የሚገኝና በራስ ማከናወን የሚያስችል ቴክኖሎጂ ሆኖ ይቀጥላል።
የተከበራችሁ አድማጭ ተመልካቾቻችን ከኛ ጋር የነበራችሁት የቆይታ እንደወደዳችሁት ተስፋ እናደርጋለን። የማክሰኞ ምሽት መጋቢት 27 2014 ዓ.ም መሰናዷችንን እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶ፣ ንጉሱ ታምሬ በምስልና ድምፅ ምህንድስናው ከመላው የአሜሪካ ድምፅ ዘጋቢዎች እንዲሁም የስቱዲዮ ባለሙያዎች ጋር በመሆን ነው። በነገው ምሽት እንገናኝ። ሰናይ ምሽት። ተናደሩ We'll be right back.